የአሜሪካ ድምጽ ራዲዮ ጣቢያ ነው።
ወደኛ ሊፈስክ ነው።
የሐዘን ድባብ ያጠላበት አመት ነው። በጣም ብዙ ሰዎች የሞቱበት፣ በርካታ ዜጎች የታሰሩበት ከአስቸኳይ ጊዜ አዋጁ ጋር በተያያዘ 20 ሺህ በላይ ኢትዮጵያውያን በየቦታ የታሰሩበት፣ የተደበደቡበት፣ የሞቱበትም ጭምር ነው እና ለእኛ የሰቆቃ አመት ሆኖ ነው ያለፉት።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ የተገባደደውን የ2009 ዓ ም ፖለቲካዊ ይዞታ ከገመገሙበት አስተያየታቸው የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር የድህረ ምረቃ ፕሮግራም ተከታታይ ተማሪዎች ለምርምር ስራ በመንግስት የተፈቀደውን ክፍያ ተነፈግን ሲሉ የ300 ያህሉ ተማሪዎች ወኪል ነኝ ያሉ አሜሪካ ድምፅ ተናግረዋል። የዚህንም ዘገባ ዝርዝሩን ይዘናል።
በኦሮሚያ ባሌ ዞን ራይቱ ዛሬም እንደገና ሌሎች 10 ሰዎች መገደላቸው ተዘገበ። እንዲሁም ደግሞ ኃይለኛው አውሎ ነፋስ ኢና የተባለው ወደ ፍሎሪዳና ጆርጂያ እየዘመተ በብዙ መቶ ሺህ የሚቆጠር ንብረት እያወደመ ነው። ዝርዝሩ በመጽሔት ተጋርቷል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ጳጉሜን 3 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የምታቀነባረልን ብርሃን ኃይሉ ነች።
አሁን የሰዓቱን የዓለም ዜና።
በኦሮሚያ ባሌ ዞን ራይቱ ወረዳ 2 ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጠዋል። በዚሁ ጥቃት ዛሬ ብቻ ቁጥሩ 10 የሚሆን ሰው መገደሉን ነዋሪዎቹ ይናገራሉ። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ አረጋግጠዋል። በሌላ በኩል ደግሞ ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ዛሬ መዛመቱ ተሰምቷል። የየአካባቢዎቹን ነዋሪዎችና ባለሥልጣናቱንም ማነጋገርን ያጠናቀርነው ፕሮግራም አለ፣ በምሽቱ ይቀርባል።
እየተጠናቀቀ ያለውን የ2009 ዓመተ ምህረት አስቸጋሪ ዓመት ሲሉ የገለጹት ሁለት ተቃዋሚ ፓርቲዎች በአዲሱ የ2010 ዓመተ ምህረት ለውጥ ለማምጣት ሰላማዊ ትግላቸውን እንደሚቀጥሉ ግን አስታውቀዋል። መያድና ሰማያዊ ፓርቲ በሰጡት መግለጫ ከአዲሱ ዓመት ቀዳማዊ የፖለቲካ አጀንዳዎቻቸው አንዱ የአዲስ አበባ ምክር ቤት ምርጫ መሆኑንም ጠቅሰዋል። ፓርቲዎች የሰጡትን መግለጫ ከተከታተለው ዘጋቢያችን የደረሰን ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል።
ቀደም ሲል እንደገለጥ ነው በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ለድህረ ምረቃ ፕሮግራም ተማሪዎች ለምርምር ስራ በመንግስት የተፈቀደውን ክፍያ እንደተነፈጉ 300 ያህል ተማሪዎችን እወከላለሁ ያሉ አንድ ግለሰብ ለቪኦኤ ገልጠዋል። ከትምህርት ሚኒስቴሩ ገንዘቡ እንዲከፈል የተላለፈውን ማሳሰቢያ የዩኒቨርሲቲው ልዩ ልዩ አካላት እንዳልተቀበሉትም ተናግረዋል። መለስካቸው አማሃ ዝርዝር አለው።
በደል ተፈጽሞብናል የሚሉት 300 ያህል የድህረ ምረቃ ፕሮግራም ተማሪዎች ተወካይ አቶ መሐመድ ኢማም መንግስት በተለይም የገንዘብና የኢኮኖሚ ትብብር ሚኒስቴር በራሱ አነሳሽነት ለተማሪዎች የምርምር ሥራ የጨመረውን ባጀት በአዲስ አበባ ዩኒቨርሲቲ አሻፈረኝ ባይነት አልተከፈለንም ብለዋል። የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ከ30 በላይ ለሆኑ ዩኒቨርሲቲዎች የጻፉት ደብዳቤ የገንዘብና ኢኮኖሚ ትብብር ሚኒስቴር ህዳር 9 ቀን 2009 ዓ.ም በጻፈው ደብዳቤ ለድህረ ምረቃ ተማሪዎች ለምርምር የሚውል በጀትን በዝርዝር እንዳስቀመጠ ያወሱና ለተለያዩ የትምህርት ዘርፎች በየደረጃው የሚከፈለውን አመልክተዋል። ይህም የተወሰነው በጠቅላይ ሚኒስትር ጽህፈት ቤት እንደሆነም ሚኒስትሩ በደብዳቤው ገልጸዋል። አክለውም ይህ ደብዳቤ በከፍተኛ ትምህርት ተቋማት በማስተማር ላይ ላሉ፣ በሁለተኛ ዲግሪና በሶስተኛ ዲግሪ ለሚሰለጥኑ መምህራን የጥቅማ ጥቅምን ጥያቄ ለመመለስ ታስቦ የተላለፈ ነው ይላሉ። እናም ዩኒቨርሲቲዎቹ ሁሉ በዚሁ መሠረት ክፍያውን እንዲፈጽሙም ያሳስባሉ። አቶ መሐመድ ለዚህ ደብዳቤ የተሰጣቸውን መልስ በዝርዝር ይናገራሉ።
ይሄን ደብዳቤ ይዘን ሄደን አዲስ አበባ ዩኒቨርሲቲ ወይም ላይኛው ግቢ 6 ኪሎ ሄደን እንዲከፈለን ስንጠይቅ ሲጀመር ፕሬዚዳንቱ ቢሮ አትገቡም ብሎ ጸሐፊው ደብዳቤው ይሄ አይመለከተንም አይገዛንም ብሎ ወረወረው፣ እኛን አባረረን። በዚያ ዘን ተከታታይ ትምህርት ክፍል አላፊው ኮንቲኒዩንግ ኤጁኬሽን የሚባለው ዛም ጋር ሄድን። ይሄን የኔና የመለከተን ብሩ አባረረን። ተመልሰን ትምህርት ሚኒስቴር መጣን፣ አናገርናቸው። የትምህርት ሚኒስቴር ጸረ ስነ ምግባርና ጸረ ሙስና ቢሮ ማመለከተን ለሚመለከተው ሁሉ ትምህርት ሚኒስቴር ክፍል ላሉት ዴስክ አላፊዎች በሙሉ ጉዳዩን አስረዳን። አሁን ግን ሚኒስትሩን አላገኘናቸው በሁለተኛው ጊዜ ማለት ነው። ዞሮ የሚያስገድድ አካል እንደሌለ ነው። በመሐከሉ ይሄው ዩኒቨርሲቲው ቀዳሚ እንድንወጣ ማስተዋቂያ ለጠፈ።
ወደፊት ጉዳዩ የሚመለከታቸውን በማደናገር ሰፋ ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
በሶማሊያዋ አነስተኛ ከተማ ባይዶዋ ውስጥ በሚገኝ አንድ ምግብ ቤት ውስጥ በደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ 4 ሰዎች ሞተው ሌሎች 3 መቁሰላቸው ተገለጠ። የአይን እማኞች ለቪኦኤ እንደገለጡት ሰደርያ የለበሰ አንድ ግለሰብ ነው ዛሬ ማታ ባርዋቆ በተባለው ሬስቶራንት ገብቶ ያፈነዳው። 4 ሰዎች ወዲያውኑ ሲሞቱ 3 ቁስለኞች ወደ ሐኪም ቤት ተወስደዋል። ሌሎች የቆሰሉ ሰዎች ቢኖሩም ቶሎ ብለው ስለሸሹ ከሞት ተርፈዋል ብሏል ከባይዶዋ ለቪኦኤ የሚዘግበው ሙክታር መሐመድ አቶሽ። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ባራዌ አቅራቢያ በሚገኝ የአልሻባብ ይዞታ ላይ ያካሄደው የተስተካከለ የአየር ጥቃት አንድ የነውጠኛ ቡድን አባል መግደሉ ተገልጿል።
በቅርቡ ወደ ኮንጎ ዲሞክራሲያዊ ሪፐብሊክ አንድ ክልል ተልኮ የተመለሰ የተባበሩት መንግስታት ድርጅት ቡድን በክልሉ ታጣቂዎችና በመንግስታዊ ኃይሎች መካከል ከአንድ ዓመት በላይ በተካሄደ ውጊያ ከፍተኛ ህዝባዊ እንግልትና የንብረት ውድመት ደርሷል አለ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ትዝታ ብላቸው ይዛ ቀርባለች።
በርስ በርስ ግጭት ወደምትታመሰው ካሲ ሰብአዊ እርዳታ ለማድረስ በመቻሉ ነው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰራተኞች በኮንጎ ዲሞክራሲያዊት ሪፐብሊክና በአንጎላ ድንበር ላይ ወደምትገኘው የካሞኒያ ግዛት ለመሄድና ሁኔታውን ለመገምገም የቻሉት። የመንግስት ወታደሮች አንድ የጎሳ መሪ ተኩሰው በመግደላቸው በአካባቢው ሚሊሻና በመንግስት ኃይሎች መካከል ውጊያ ከተጀመረ ካለፈው ዓመት ሐምሌ ወር ወዲህ የመንግስታቱ ድርጅት ቡድን ካሲን ሲጎበኝ የመጀመሪያ ጊዜው ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ ሲሲል ፖሊ በአጠቃላይ መንደሮች በእሳት ጋይተው ህዝብ ከባድ ችግር ውስጥ እንዳለና ህግ አልባነት የነገሰበት ሁኔታ ነው የተመለከትነው ብለዋል።
Local armed groups have systematically destroyed or pillaged health posts, schools and public buildings.
የአካባቢው ታጣቂዎች ሆን ብለው የጤና ጣቢያዎችን፣ ትምህርት ቤቶችን፣ የመንግስት መስሪያ ቤቶችን አውድመዋል። በመቶዎች የሚቆጠሩ ልጆች ከወላጆቻቸው ተለያይተዋል። አንዳንዶቹም ሲከደሉ አይተዋል። አረጋውያን፣ የአካል ጉዳተኞችና ታማሚ ሰዎች ከፍተኛ አደጋ ውስጥ ነው ያሉት።
በካሲ እርስ በርስ ግጭት ምክንያት ከ1 ሚሊዮን ተኩል በላይ ህዝብ ከቤት ንብረቱ ተፈናቅሏል። 33,000 ወደ ጎረቤት አንጎላ ተሰዷል ብለዋል ቃል አቀባይዋ።
በከፍተኛ 5 ደረጃ የሚለካው ሃሪኬን ኤርማ የተሰኘ ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ወደ ፍሎሪዳ እያመራ ነው። የአትላንቲኩ ዝናብ የተቀላቀለበት ከባድ አውሎ ነፋስ የካሪቢያን ደሴቶችን አተራምሶ ሞትን ውድመትን አስከትሏል። በመጪው እሁድ ደቡባዊ ፍሎሪዳን ያጠቃል ተብሎ ይጠበቃል። ከዚያም ወደ ሰሜን ጆርጂያና ደቡብ ካሮላይና ይዘምታል ተብሏል። የአሜሪካ ድምፅ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርባለች።
ባርቡዳ በተባለው የካሪቢያን ደሴት ያሉት ህንፃዎች ከሞላ ጎደል በሙሉ ጉዳት ደርሶባቸዋል። ፖርቶሪኮ በአውሎ ነፋሱ በቀጥታ ባትመታም 1 ሚሊዮን የሚሆኑ ነዋሪዎቿ የኤሌክትሪክ መብራት የላቸውም። ከባድ ዝናብ የተቀላቀለበት አውሎ ንፋስ ኃይል በፍሎሪዳ በኩል የሚያልፍ ከሆነ ከባድ ቀውስ ያስከትላል። ሴት በርንስታይን የተባሉ የሳይንስ ጠቢብ ሂሪክን ኤርማ ከዚህ ቀደም የትም ያልታየ ያህል ከፍተኛ ጥንካሬ ያለው መሆኑን ገልጸዋል። ለ37 ሰዓታት ያህል በሰዓት 185 ማይል ሲወነጨፍ ታይቷል ብለዋል። ማራላጎ የተባለው የፕሬዚደንት ትራምፕ ግዙፍ ቤትና ሌሎች ፍሎሪዳ ያሉት ንብረቶቻቸው ሄሪኮን ኤርማ በሚጓዝበት መንገድ ላይ ነው ያሉት። ዶናልድ ትራምፕ ፍሎሪዳ ተዘጋጅታ እንደምትጠብቀው ገልጸዋል።
The governor is working very hard. FEMA, the Coast Guard, all of our people are very well prepared.
የክፍለ ግዛቱ አስተዳዳሪ በርትተው እየሰሩ ናቸው። ፌደራል ያስቸኳይ ጊዜ አስተዳደር የጠረፍ ጥበቃ ክፍልና መላ ህዝባችን በሚገባ ተዘጋጅተው እየጠበቁ ናቸው። መልካሙን ዜና ነው የምንጠብቀው።
የፍሎሪዳ አስተዳዳሪ ሪክ ስካት ፍሎሪዳ ኪስ የተባሉት የተያዙ ደሴቶች ነዋሪዎች ከአካባቢው እንዲወጡ አዘዋል።
This is serious and we cannot take chances. It is life threatening.
ይህ ከባድ ነገር በመሆኑ ችላ የምንለው አይደለም። ለህይወት ያሰጋል። እንወጣዋለን ሊባል የሚቻል አይነት አይደለም።
ሰዎች ከፍሎሪዳ በብዛት እየወጡ በመሆናቸው መንገዶች ተጨናንቀዋል። በሱቆችና በንዚን ማዲያዎች አካባቢ ረጃጅም ሰልፎች ይታያሉ። ቴክሳስ ላይ ሲረዳ የቆየው የአሜሪካ ቀይ መስቀል ማህበር ሄሪኬን ኤርማን ተዘጋጅቶ እየጠበቀ ነው። የጆርጂያና የደቡብ ካሮላይና ነዋሪዎችም ከነገ ቅዳሜ ማለዳ አንስቶ ከአካባቢዎቹ እንዲወጡ ታዘዋል።
በመጨረሻም ሜክሲኮ ውስጥ ትናንት ማታ በደረሰ ርዕደ ምድር እስካሁን በታወቀው 16 ሰዎች መሞታቸው ይህም ከመቶ ዓመታት በላይ በሆነው በአገሪቱ የመሬት ነውጥ ታሪክ ከፍተኛው መሆኑን ፕሬዚዳንቱ አስታወቁ። በሬክተር ስሌት 8.2 የተመዘገበው ይህ ነውጥ ቶናላ ከተባለችው ከተማ 100 ኪሎ ሜትር ርቀት ላይ ነው። የሜክሲኮን ደቡባዊ ፓሲፊክ ውቅያኖስ ወደብ ትናንት ሌሊቱን የመታው። አድማጮች፣ ለሰዓቱ የዓለም ዜና የተያዘው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። ከስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ ተከታዩ የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብሎ ከሚሰሙት የዕለቱ መሰናዶዎች አንዱ ሁለቱን ባጭሩ ልናስተዋውቅ ሞክረናል
ግሩም ነው። አዲሱ የመደበኛ ዝግጅቶቻችን አንዱን እናስተዋውቅ። ባለፈው ሳምንት የተጀመረ ነው። በኢትዮጵያ ወቅታዊ ጉዳይ ላይ ያተኩራል። አቶ ኤልያስ ግደይና አቶ ግዛው ለገሰ ጦፍ ያለ ክርክር ይቀጥላል። ፕሮግራሙ ሰጣ ገባ ርዕሰ ጉዳዩ ቀደም ብዬ እንደጠቀምኩት በሰሞንኛው የኢትዮጵያ ጉዳዮችና አሻግረው ሊወሰዱ በሚችሉ መንገዶች ዙሪያ ነው። ሙሉ ቅንብሩ እንዳልኩት በሁለተኛው አጋማሽ ነው። አሁን ወደ ዕለቱ አብይ ርዕስ
እየተጠናቀቀ ያለውን የ2009 ዓመተ ምህረት አስቸጋሪ ዓመት ሲሉ የገለጡት ሁለት የተቃዋሚ ፓርቲዎች በአዲሱ የ2010 ዓመተ ምህረት ለውጥ ለማምጣት ሰላማዊ ትግላቸውን እንደሚቀጥሉ አስታውቀዋል። መኢአድና ሰማያዊ ፓርቲ በሰጡት መግለጫ ከአዲሱ ዓመት ቀዳማዊ የፖለቲካ አጀንዳዎቻቸው አንዱ የአዲስ አበባ ምክር ቤት ምርጫ መሆኑን ጠቅሰዋል። ፓርቲዎቹ የሰጡትን መግለጫ የተከታተለው እስክንድር ፍሬው ቀጥሎ ያለውን ልኳል።
ሁለቱ ተቃዋሚ ፓርቲዎች መኢአድና ሰማያዊ ዛሬ የሰጡት መግለጫ 2009ን የገመገመና በ2010 የሚጠብቁትን ያመለከተ ነው። ፓርቲዎቹ እንዳመለከቱት 2009 እጅግ አስቸጋሪ ዓመት ሆኖ ነው ያለፈው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ ካሉ ይህንን የሚያብራሩት
አገሪቱ 10 ወር ሙሉ የአስቸኳይ ጊዜ አዋጅ ውስጥ የነበረች ሀገር ናትና 2009 ላይ ኢህአዴግ በፍጹም ያልተሳካለት ዓመት ነው ለኢህአዴግ። አስር ወር ሙሉ አንድን ሀገር በአስቸኳይ ጊዜዎች ውስጥ ማቆየት ምን ያክል አስቸጋሪ ነገር እንደገጠመው የሚያሳይ እስከ መስከረም 28 እና የዮዳኛውን ዓመት እንኳን ብንወስደው ከመስከረም 28 እስከ ሐምሌ 28 ድረስ ያለው አስር ወር አገሪቱ እጅግ ባይታሰረበት ጊዜ ነበርና ይሄ ለኛ በጣም የሐዘን ድባብ ያጠላበት ዓመት ነው። በጣም ብዙ ሰዎች የሞቱበት፣ በርካታ ዜጎች የታሰሩበት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ከ20,000 በላይ ኢትዮጵያውያን በየቦታው የታሰሩበት፣ የተደበደቡበት፣ የሞቱበትም ጭምር ነውና ለኛ የሰቆቃ ዓመት ሆኖ ነው ያለፈው። አስጨናቂ ነገር ውስጥ አልፈናል። ይሄ አንድ በጣም ትልቅ ነገር ነው። አሁን ባለው ሲቹዌሽንም የድርቁ ሁኔታ በጣም አስቸጋሪ ነው። የመልካም አስተዳደር ችግሮችን እያየን ነው። የፍትህ ጥያቄ የተነሳ ነው። 2008 የጀመረው ነገር 2009 ላይ ተቃጥሎ ሄዷል። ህዝባዊ ተቃውሞ በየቦታው ፈንድቶ በጣም ብዙ የአገር ሀብት አላስፈላጊ በሆነ ሁኔታ ጋይቷል፣ ተቃጥሏል።
በተለይ ከዲሞክራሲ መስፈንና ከሰብአዊ መብት መከበር አንጻር ችግሮች ሲታዩ መቆየታቸውን የጠቆሙት ፓርቲዎቹ ያ ይለወጥ ዘንድ ሰላማዊ ትግላቸውን እንደሚቀጥሉ ገልጸዋል። ይህንን የገለጹት ደግሞ የመኢአድ ምክትል ሊቀመንበር አቶ ሙሉጌታ አበበ ናቸው።
የሰብአዊ መብት መከበርና የዲሞክራሲ ግንባታ ከየትኛውም ጊዜ በተሻለ መልኩ እንዲሰፍን እንደ ፓርቲ የበኩላችንን የድርሻችንን እንሰራለን። እስካሁንም እየሰራን ያለ ነው። መስራታችንም በአደባባይ የሚታወቅ ነው። በ26 ዓመት የመሳሪያና የጡንቻ ጉዞ መሳሪያና ጉልበት ሳይሸነፈው መብቱን የሚጠይቅ ህዝብ መፍጠር ይችላል። እነሱ እንደሚሉት አይደለም፣ ይሄ ህዝብ መብቱን እንዲጠይቅ ግዴታውን እንዲያውቅ በሰላማዊ መንገድ ይሄ ትክክል አይደለም ብሎ መናገር የሚችል ማህበረሰብ መገንባትና መፍጠር ይችላል። በዚህ ጉዞና በሚከተለው ማሁን በሚይዘው አመት በ2010ም ይሄ ግንባታ እንዲቀጥል ዲሞክራሲ ከፍ ብሎ በሌሎች ሀገራት የምናያቸው ወደ ሀገራችን ኢትዮጵያም ተስፋፍቶ የህግ የበላይነትና የዜጎች መብት ተከብሮ እንዲያልፍ ለማድረግ በጽኑ እንታገላለን፣ በርትተንም እንሰራለን። ዋነኛው ግባችን ይሄ ነው።
ከ2010 ዋነኛ የፖለቲካ ግቦቻቸው አንዱ በአመቱ የሚካሄደው የአዲስ አበባ ምክር ቤት ምርጫ መሆኑን ፓርቲዎቹ አመልክተዋል። አዲስ አበባ የ1997 ዓመተ ምህረቱን አወዛጋቢ ምርጫ ተከትሎ ለጥቂት አመታት በባላደራ አስተዳደር ስር በመቆየቷ ነው የከተማዋ አስተዳደር ምርጫ ከሀገር አቀፉ ምርጫ ዘግየት ብሎ የሚካሄደው። ይህ ምርጫ ደግሞ ሁለቱ ፓርቲዎች እጅግ ያሰቡበት እንደሆነ ነው የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበባ ካሉ የሚናገሩት።
ይህ የአዲስ አበባ ምርጫ ላይ ሁለቱ ፓርቲዎች አግሬሲቭሊ እንሰራለን። ከበዲሁ ዝግጅታችን እንዲያውም በጣም ብዙ ቅሮችን አውጥተናል። በቅርቡ ጋዜጣዊ መግለጫ ይዛል ሰማያዊ ፓርቲ በግሉ መያድን በግሉ ይሰጣል። ምርጫው ላይ እንዴት አድርገን እንደምንሄድ የነደፍናቸውን ፕሮግራሞች በግልጽ እንገልጻለን። ህዝቡ ከኛ ጋር እንዲሰለፍ ድምፁን እንዲጠብቅ እናደርጋለን። በእርግጠኝነት አሁን ባለው ስሜት የአዲስ አበባ ምርጫ እናሸንፋለን። በእርግጠኝነት ህዝቡ ከኛ ጋር ቆመ፣ ካርዱን በጽናት ከጠበቀና ዘብ ከቆመ በእርግጠኝነት። ስለዚህ ይሄን አምነንበት ነውና የምንገባው። የፖለቲካ ምህዳሩ መስፋት አለበት የሚል እምነት አለን።
ፓርቲዎቹ በምርጫው ከመሳተፍና ከሂደቱ አንጻር ምን እንደሚጠብቁ ያብራሩት ደግሞ የመኢአድ ሊቀመንበር ዶክተር በዛብህ ደምሴ ናቸው።
ሁላችሁም እንደምታውቁት እንግዲህ በ97 እንደ ምሳሌ የምንወስደው ተቃዋሚዎችን በጣም ንቆ ነበር። ልቆ ነው እነሱ ያቺን ትንሽ ጭላንጭል የከፈቱት። በዛች በጭላንጭል ውስጥ ገብተው ነው እንግዲህ የኛ መሪዎች ያንን ድል ለማስገኘት የቻሉት። አሁንም ደግሞ ፉከራ አይደለም፣ ምርጫው ይምጣ እናሸንፋለን ብለን መፎከር ሳይሆን ጭላንጭሏ ከታየች ውጤቱን ታዩታላችሁ ማን እንደሚያሸንፍ ለማለት ነው።
በአዲሱ ዓመት ይበልጥ ወደ ህዝብ ለመድረስ እንደሚሞክሩ፣ ከድጋፍ ሰጪ ማህበራት ጋር የተሻለ ግንኙነት ለመፍጠር እንደሚሰሩም ፓርቲዎቹ ገልጸዋል። ከዚሁ ጋር በተያያዘም የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ወደ ዩናይትድ ስቴትስ እና ካናዳ ማምራታቸው፣ የመያድ ሊቀመንበር ዶክተር በዛብህ ደምሴም በነገው ዕለት እንደሚጓዙ ተገልጿል። ኢትዮጵያውያን የ2010 ዓመተ ምህረትን አዲስ ብለው የሚቀበሉት የፊታችን ሰኞ ነው። አመቱ የሚሊኒየሙ የመጀመሪያ 10 ዓመት መሆኑን ያስታወሰው መንግስትም በልዩ ልዩ ዝግጅቶች እያከበረ ይገኛል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ ስንሻገር የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በቢሾፍቱ ደብረ ዘይት ከተማ ባለፈው ዓመት በእሬቻ ስነ ስርዓት ላይ ለሞቱት ሰዎች ተቋቋመ የተባለውን መናፈሻ በመቃወም መግለጫ አሰራጩ። የተቃውሞው ምክንያት የሞቱ ወይንም የግድያው መንስኤ በገለልተኛ አካል አለመጣራቱ እንደሆነም አንድ የፓርቲው አመራር አካል አስታወቀ ይላል። መለስካቸው አማሀ ዝርዝሩን ይዟል።
ትላንት በኦፌኮ በኢንተርኔት የተሰራጨው መግለጫ የመናፈሻውን መከፈት ትክክለኛ እርምጃ እንዳልሆነ ይገልጻል። እንደ መግለጫው ከሆነ ይህን መታሰቢያ የመሠረተው አካል ግድያውን የፈጸመው ነው ሲል ይቃወማል። በሁለተኛ ደረጃም ግድያው ከተፈጸመበት ስፍራ ርቆ የተከፈተ መናፈሻ ነው ይላል። የኦሮሞ ፌዴራላዊ ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታን ተጨማሪ ማብራሪያ እንዲሰጡኝ ጠይቄያቸው ነበረ። ፓርቲው ዜናውን ከሕዝብ ዜና ማሰራጫ እንዳገኘው ይገልጹና ፓርኩ በኦሮሚያ ብሔራዊ ክልላዊ መንግሥት እንደተመሠረተና መርቀው የከፈቱትም የክልሉ ፕሬዚዳንት አቶ ለማ መገርሳ መሆናቸውን ይገልጻሉ። ኦፌኮ ይህን የተቃውሞ መግለጫ ለምን እንዳወጣውም ተጨማሪ ነጥቦች አክለዋል።
ይህንን የተቃወምንበት ምክንያት አንደኛ የሰዎቹ አሟሟት ወይም አገዳደል በገለልተኛ አካል ተጣርቶ መታወቅ ይኖርበታል፣ ስማቸው በይፋ መታወቅ ይኖርበታል፣ ለሟቾቹ ቤተሰቦች የደም ካሳ ሊከፈላቸው ይገባል፣ ገዳዮች ለፍርድ መቅረብ አለባቸው፣ መንግስት ህዝብን ይቅርታ መጠየቅ ይኖርበታል የሚል ሀሳብ ስላለን የዚህን ፓርክ በሟቾቹ ስም መሰየም ተቃውመን መግለጫ አውጥተናል። ይሄ ብቻም ሳይሆን እንደዚህ አይነት ያልተገባ ሥራዎችን መስራት በቀጣይነትም መንግስትና ህዝብን ሊያካክር ይችላል ብለን ስለምናስብ ይህንን ልንቃወም ችለናል።
ሌላው የተቃውሞ መግለጫው ምክንያት ደግሞ በፓርኩ መግቢያ ላይ በአፋን ኦሮሞ የተጻፈው ስያሜ ነው። ይህ ስያሜ የሟቾቹን አሟሟት በትክክል አይገልጽም የሚል ይመስላል።
ከመግቢያው በር ከፓርኩ መግቢያ በር ለማንበብ እንደሚቻለው ውስጥ ተገብቶ አይደለም በውጪ በኩል መግቢያ በር የሚታየው ነገር ቢኖር ሰዎቹ በድንገተኛ ሁኔታ እንደሞቱ ነው የሚያወሳው የተጻፈው ጽሑፍ። ሰዎቹ የሞቱት ሆን ተብሎ በመንግስት ኃይሎች በተወሰደ እርምጃ እንጂ በድንገተኛ ስላልሆነ ይህንን እንቃወማለን ብለን አቋማችን ገልጸናል።
በ2009 ዓመተ ምህረት መስከረም ወር ላይ እንደተለመደው ሊከበር በነበረው የኢሬቻ በዓል አያሌ ሰዎች መሞታቸው ይታወሳል። ተቃዋሚዎች የሞቱ መንስኤ የመንግስት የጸጥታ ኃይሎች የወሰዱት እርምጃ ነው ሲሉ፣ መንግስት በበኩል ደግሞ ጽንፈኛ ተቃዋሚዎች የሚላቸውን ይከሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው መጽሔቱ ርዕስ እንሻገር። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር አብይ የመዋቅራዊ ለውጥ እናካሄዳለን ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቃል ገቡ። በርካታ የቀድሞ አምባሳደሮችና የንግድ መሪዎች ለውጭ ጉዳይ ሚኒስትሩ መወሰድ ይገባዋል ያሉትን የማስተካከያ እርምጃ የያዘ ሪፖርት ከትናንት በስቲያ ረቡዕ በዋሽንግተኑ ዘ አትላንቲክ ካውንስል በመባል የሚታወቀው የዓለም አቀፍ ጉዳዮች ጥናት ማዕከል ይፋ አድርገዋል። ሪፖርቱ በቀረበበት ስብሰባ ላይ የዩናይትድ ስቴትስ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ተገኝተዋል። ሪፐብሊካንና ዲሞክራት አባላት ያሉት የባለሙያዎች ስብስብ ዓለም አቀፍ ፈተናዎችና ስጋቶች በየጊዜው በፍጥነት እየተቀያየሩ በሚከሰቱበት በአሁኑ ወቅት የውጭ ጉዳይ ሚኒስትሩን አቅም መገንባት መሠረታዊ አስፈላጊም እርምጃ መሆኑን አሳስበዋል። የአሜሪካ ድምፅ በዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሼይን ከውጭ ጉዳይ መስሪያ ቤት ያጠናቀረችውን ዘገባ ዝርዝር ቆንጅ ይታየ ይዛ ቀርባለች።
የተወካዮች ምክር ቤቱ የውጭ ግንኙነት ኮሚቴ ሊቀመንበር ኤድ ሮይስ በውጭ ጉዳይ ሚኒስቴርና በዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በጀት ላይ መጠነ ሰፊ ቅነሳ እንዲደረግ የትረምፕ አስተዳደር ያቀረበውን እቅድ እንደማልደግፈው አስቀድሜ ግልጽ አድርጌያለሁ ብለዋል።
When the administration first announced its proposed cuts of over 30%, I expressed my concerns.
አስተዳደሩ ከበጀቱ ከ30 በመቶ በላይ ቅነሳ እንዲደረግ መጀመሪያ ላይ ሲያቀርብ ያለኝን ስጋት ገልጫለሁ። ከተደቀኑብን ስጋቶች አንጻር በመነሳት ጸረ ሽብርተኛ ህግ አስከባሪና የሰብአዊ ረድኤት መርሃ ግብሮችን መደገፍ እንጂ መቁረጥ አይገባንም ብያለሁ።
የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሚኒስቴሩ ላሉት በርካታ ክፍት የከፍተኛ ባለስልጣን ቦታዎችና በዓለም ዙሪያ ላሉ ኤምባሲዎች ተሿሚዎችን ለመመደብ በአስቸኳይ እንዲንቀሳቀሱ ኤድ ሮይስ አሳስበዋል።
The men and women of the department need an effective chain of command in order to
የሚኒስትር መስሪያ ቤቱ ሰራተኞች ያስተዳደሩን ፖሊሲዎች በተግባር ለመተርጎምና ወሳኝ የሆኑትን የብሔራዊ ደህንነት ኃላፊነቶቻቸውን መወጣት እንዲችሉም የተቀላጠፈ የእዝ ሰንሰለት ያስፈልጋቸዋል።
ሪፑብሊካኖችም ዲሞክራቶችም ያሉባቸው የቀድሞ የሀገሪቱ አምባሳደሮች ሪፖርታችን የሚያሳየው በሚኒስቴር መስሪያ ቤቱ ያሉትን ቢሮዎችና ክፍሎች በመቀነስና በመካከለኛና ከፍተኛ የስልጣን እርከን ላይ ላሉት ሰራተኞቹ በግዴታነት ስልጠና በመስጠት ሚኒስቴሩን ማጠናከር ወሳኝ መሆኑን ነው በማለት ኤድ ሮይስ ባሉት ተስማምተዋል። የቀድሞ የዩናይትድ ስቴትስ አምባሳደር ቸስተር ክሮከር
We cannot afford a weakened State Department. We cannot afford an underfunded, poorly
አቅሙ የተዳከመ የውጭ ጉዳይ ሚኒስቴር ሊኖረን አይገባም። ተገቢው በጀት የማይመደብለት፣ በደንብ አመራር የማይሰጠው፣ ሰራተኞች በቂ ስልጠና የማያገኙበት፣ በቢሮክራሲ ጡንቻ የተጠፈረ የውጭ ጉዳይ ሚኒስቴር ስራ ሊሰራ አይችልም። ይልቁንም የተሻለ ስራ ማከናወን እንዲችል ልናጠናክረው፣ ልናድሰውና አቅሙን ልንገነባ ነው የሚገባን።
ቀድሞ በውጭ ጉዳይ ሚኒስቴር የበጀት ባለስልጣን የነበሩት ብራድ ሂጊንስ ከመስከረም አንዱ የሽብርተኛ ጥቃት በኋላ የዲፕሎማሲያዊ ደህንነት ወጪው እጅግ በጣም ማሻቀቡን ገልጸዋል።
We now spend more securing the State Department than we do running the State Department. That is the discussion we need to have.
ባሁኑ ጊዜ የሚኒስትር መስሪያ ቤቱን ስራዎች ለማካሄድ ከምናወጣው ወጪ ይልቅ ለደህንነት ጥበቃው የምናወጣው ወጪ ይልቃል። በዚያ ላይ መነጋገር ያስፈልጋል።
በአገር ውስጥ የአሜሪካውያን ደህንነትም ሆነ በውጪ ያሉ አሜሪካውያን ወታደሮችን ለመጠበቅ ዲፕሎማሲ ከምን ጊዜው የሚበልጥ ወሳኝ መሆኑን ኤክስፐርቶቹ በሙሉ ተስማምተውበታል።
የእለቱን አቢረስና የመጽሔት ትንታኔው ተከታተላችሁ አድማጮች፣ ወደ ቀሪዎቹ የውይይቶችና ሌሎች ዘገባዎች ከመሸጋገራችን በፊት እዚህ ግድም አዲሱ የሙዚቃ አፋታ ወዲሁ ማር በምሽት ነው እንሰጥ አጠር ያለ
ማይክሮፎን ስለተከፈተ ነው
ይቀርባል። በኔ ማይክሮፎን ግን ድምጽ ሳይቀርብ ተቀረም።
በጣም ጥሩ። ወደ መዝናኛ ሙዚቃ እንሂድ። በጣም ጥሩ ነው። ተባረክ።
መገመት ይችላል ይሄን ዜማ
ሙሉ ቀን
ማን ሊሆን ይችላል?
እንደዚህ አይነት ዜማ
መውደዴን ወደድኩት ይላል።
መውደዴን ወደድኩት ያንቺ አረገኝ ለኔ ያረገሽ መውደዴን ወደድኩት ሳስብ ሳንሰላስል ቆየው ከወሰኑት ጸጉርሽ ጀመሮ ሐር ከመሰለው ከጸጉርሽ ጀመሮ እንከን የሌለብሽ ውብ ነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽ ይናገር አይ የሐረር መንደሪን የመስከረም አደይ የሐረር መንደሪን የመስከረም አደይ የሞጆ ብርቱካን የነሐሴ ጉዳይ
አዲሱ ዘፈኑ አለቀ። ይሄ እንዴ ያለ ግሩም ዜማ ጫውቶ በመሃል ቆረጥ ማረጉ መቼም ያሳዝናል። አድማጮች
ግዜ
የምን ይሆናል
ግዜ ያለሽ ኮኩ
መውደዴን ወደድኩት የምልቀን ምርጥ ዜማዎች አንዱ ነው። ወደ ሁለተኛው አጋማሽ እንዝለቅ። አዲሱ
አዎ፣ የመጀመሪያው የሚቀርበው አፍሪካ
በጋዜጦች
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከባድ ድርቅ እንደተደቀነባት ተገለጸ። በናይጄሪያ የኢቦላ በሽታን የተከላከሉ ጀግና ሐኪሞች ደሞዝ እንዳልተከፈላቸው ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ABC News የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ላይ የወጣ ጽሑፍ ኢትዮጵያ ከባድ ድርቅ እንደተደቀነባት ገልጿል። ባለፈው ሳምንት ቅዳሜ የተነሳ ምስል አንድ የትግራይ ክልል ገበሬ በአድ ፈለስቲ የመስኖ ውጥን የድርቅ ሁኔታን እንዴት ሊቋቋሙ እንደቻሉ ለተባበሩት መንግስታት ድርጅት መልእክተኞች ሲያስረዱ ያሳያል። ኢትዮጵያ ውስጥ ካለፈው 10 ዓመት ወዲህ በታየው የኢኮኖሚ እድገቷ ምክንያት በአፍሪካ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች አንዷ ብትሆንም ሀገሪቱ ከባድ ድርቅ ስለተከሰተባት የገጠሩ አካባቢ እየተሰቃየ ነው ይላል የኤቢሲ ኒውስ ድረገጽ። ድርቁ በበረታባቸው ደቡብ ምስራቅና ደቡብ ኢትዮጵያ ከ8 ሚሊዮን በላይ የሚሆኑ ሰዎች የአስቸኳይ ጊዜ የምግብ ረድኤት እንደሚያስፈልጋቸው ባለሥልጣኖች ገልጸዋል። የዓለም የምግብ ፕሮግራም፣ የምግብና የእርሻ ድርጅት እንዲሁም ዓለም አቀፍ የእርሻ ልማት ተቋም ባለፈው ሳምንት መጨረሻ ላይ አካባቢውን ጎብኝተዋል። ዳናን የተባለው አብዛኞቹ ሶማሌዎች የሚኖሩበት አካባቢ ድሮም ችላ የተባለ ሲሆን መገንጠል የሚፈልጉ አማጽያን ይንቀሳቀሱበታል። ይህ አካባቢ ለአራትና ለአምስት ዓመታት ያህል በተከታታይ በድርቅ ስለተመታ በተለይ የዚህ ዓመቱ እንደበረታበት የምግብና የእርሻ ድርጅት ዋና ሥራ አስኪያጅ ጆዜ ግራዚያኖ ዳ ሲልቫ ተናግረዋል ይላል ድረገጹ። ኢትዮጵያ ኤልኒኖ ያስከተለውን የአየር ለውጥን ለመቋቋም ከአፍሪቃ በላቀ መልኩ ተዘጋጅታ ለመቋቋም ችላለች። ኤልኒኖ ያስከተለው ድርቅ ለሶስት ዓመታት ያህል ስለተከታተለባት ብቻዋን ልትወጣው የሚችለው ነገር አይደለም ሲሉም ባለሥልጣኑ አክለዋል። በሶማሊያና በደቡብ ሱዳን ባለው አስከፊ ድርቅ ምክንያት የኢትዮጵያ ድርቅ ትኩረት እንዳልተሰጠበትም ጽሑፉ አስነብቧል። ምስራቅ አፍሪቃ ውስጥ በገባው ድርቅ ምክንያት ከ27 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል። ሼክ ሁሴን መሐመድ የተባሉ የአንድ አካባቢ ኃላፊ የምናገኘው እርዳታ ራሳችንንና ከብቶቻችንን ለመመገብ የሚያስችለን አይደለም ይላሉ። የሚሰጠን የምግብ አይነት ደግሞ የለመድነው አይደለም። ከሁሉም የባሰው ደግሞ ከከብቶቻችን ወተትና ስጋ አናገኝም። ተርመናል፣ እየተሰቃየን ነው ሲሉም ለመልእክተኞቹ ተናግረዋል። ሌላው የአካባቢ መሪ ሼክ ኢብራሂም መሐመድ 62 ዓመት ዕድሜ ሆኗቸዋል። ካለፉት ሁለት ዓመታት ወዲህ ግማሽ ከብቴን አጥቻለሁ። ወጣቶቹ ከዚህ አካባቢ እየወጡ ናቸው። እኔ ግን የትም መሄድ አልችልም። ቤተሰቤንና የቀሩትን እንስሳት ትቼ መሄድ አልችልም። እዚህ ሞታለሁ እንጂ ማለታቸውን ኤቢሲ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግሥት ለረድኤት ተግባር ከ400 ሚሊዮን ዶላር በላይ ማውጣቱን ገልጸው በአሁኑ ወቅት ድርቁን የመቋቋም አቅም የለውም ይላሉ የረድኤት ድርጅቶች። ዩናይትድ ስቴትስ ተጨማሪ 91 ሚሊዮን ዶላር እንደምትሰጥ አዲሱ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ኃላፊ ማርክ ግሬን በቅርቡ ኢትዮጵያን በጎበኙበት ወቅት ተናግረዋል። የዓለም አቀፍ የእርሻ ልማት ድርጅት ሥራ አስኪያጅ ጊልበርት ሆንግቡ በመሬትና በውሃ ጥበቃ ጥረት የተመሰገነውን የትግራይ ክልልን በጎበኙበት ወቅት የረድኤት አሰራር መለወጥ እንዳለበት አስገንዝበዋል። ትግራይ ክልል ለ3000 ዓመታት ያህል ሕዝብ የኖረበት አካባቢ በመሆኑ ኢትዮጵያ ውስጥ እጅግ የተራቆቱ ከሚባሉት አንዱ ነበር። አሁንም ድርቅ የሚፈራረቅበት አካባቢ ቢሆንም ሕዝቡ ለዓመታት ያህል ባደረገው የመልሶ ማልማት ጥረት መሰረት ድርቅን የመቋቋም አቅሙን አጠናክሯል። በሀገሪቱ ለሚፈራረቀው ድርቅ ዘላቂ መፍትሄ ለማግኘት በትግራይ ክልል የተደረገው ጥረት በሌሎቹ የሀገሪቱ ክፍሎችም እንዲሞከር የትግራይ የእርሻና የልማት ጽሕፈት ቤት ኃላፊ አቶ አትንኩት መዝገቡ መክረዋል ሲል ኤቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ጠቁሟል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ላይ የወጣ ጽሑፍ ደግሞ ወደ ናይጄሪያ ወስደናል። ናይጄሪያ ላይ ከሶስት ዓመታት በፊት ኢቦላ በሽታ በገባበት ወቅት የሕክምና አገልግሎት በመስጠት ተግባር የረዱት የሕክምና ባለሙያዎች ጀግኖች ተብለው ቢመሰገኑም እስካሁን ባለው ጊዜ ለአገልግሎታቸው ያገኙት ክፍያ እንደሌለ ገልጿል። ናይጄሪያ ጎረቤት ሀገሮች ሲራሊዮንን፣ ጊኒንና ላይቤሪያን ያጠቃው የኢቦላ ወረርሽኝ ሲከሰትባት ብቃትና ፍጥነት በታከለበት ሁኔታ ለመቋቋም በመቻሏ በዓለም አቀፍ ደረጃ ተሞግሳለች። ይሁንና የኢቦላ በሽታን በመቋቋም ጥረት ፋናወጊ ሆኖ የመራው የናይጄሪያ የበሽታ ቁጥጥር ማዕከል ዋናዎቹ የሕክምና ሰራተኞች ግን ለሶስት ዓመታት ለሚጠጋ ጊዜ ክፍያ ባለማግኘታቸው ስራውን ለቀው ለመሄድ ተገደዋል ይላል ጽሑፉ። የናይጄሪያ የበሽታ መከላከል ማዕከል የፕሮጀክት ኃላፊ ሆነው ያገለገሉት የ53 ዓመት ዕድሜ ሐኪም ዶክተር ኬኔት ማዲዮቦ አንድ የኢቦላ በሽተኛ የሞተበትን የሆስፒታል ክፍል በኬሚካል እንዲያጸዱ ነበር ኃላፊነት የተሰጣቸው። ራቆቱን የነበረው በሽተኛ የሞተው ጠባብ መታጠቢያ ላይ እንዳለ ስለነበር ሁሉም ሰዎች ደፍረው አስከሬኑን ከዛ ሊያወጡት አልቻሉም። ሆኖም እኔ ያወጣሁት ምክንያቱም ስራዬ ነውና ሲሉ ዶክተር ማዲያቦ መናገራቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ናይጄሪያ ከሶስት ዓመታት በፊት ጥቅምት ወር ላይ ከኢቦላ በሽታ ነጻ መሆኗ ሲገለጽ ያኔ የጤና ጥበቃ ሚኒስትር የነበሩት ኦኒዮቢቺቹኩ ዶክተር ማዲያቦን ጋዜጣዊ መግለጫ ላይ በስማቸው ጠርተው እንዲነሱ በማድረግ አካባቢውን ከኢቦላ ቫይረስ በማጽዳት ተግባር ለተጫወቱት ቁልፍ ሚና በይፋ አሞግሷቸዋል። ከዚያ በኋላ የሥራ እድገት አግኝተው የደሞዝ ጭማሪ ተደርጎላቸዋል። ይሁንና ጭማሪ የተደረገለትም ሆነ ከዛ በፊት ከነበረው ክፍያ ሳንቲም አላገኙም። ኮሌታ ኢሱ ኢዙማ የተባሉ ከአሜሪካ ወደ ናይጄሪያ የተመለሱ የ43 ዓመት ዕድሜ የጤና ጥበቃ ሠራተኛም ተመሳሳይ እጣ እንደገጠማቸው ጽሑፉ ጠቅሷል። በሲራሊዮንና በላይቤሪያ ለስድስት ወራት በበጎ ፈቃደኝነት እንዲያገለግሉ ከተላኩት 250 ናይጄሪያውያን አንዷ ነበሩ። ይሁንና እሳቸውም እንደ ዶክተር ማዲቦ ለሶስት ዓመታት ያህል የተከፈላቸው ነገር የለም። ከአምስት ዓመታት በፊት የናይጄሪያን የበሽታ መከላከያ ማዕከልን ከመሰረቱት ባለሙያዎች መካከል አንዱ ዶክተር ቹክስ ኡክታካም ለ15 ዓመታት ያህል ብሪታንያ ሲያገለግሉ ቆይተው ወደ ሀገራቸው እንደተመለሱ ተናግረዋል። እስካሁን ባለው ጊዜ ክፍያ ካላገኙት የሕክምና ሰራተኞች መካከል ናቸው። የናይጄሪያ የበሽታ መከላከያ ማዕከል ኃላፊ የነበሩት አብዱል ናሲዲ የሕክምና ሰራተኞቹ ክፍያ እንዳላገኙ አምነው ተቀብለዋል። ነገር ግን የኔ ጥፋት አይደለም፣ እኔም ያልተከፈለኝ ደመወዝ አለ ማለታቸውን ጽሑፉ አውስቷል። በመጨረሻ ግን የወቅቱ የጤና ጥበቃ ሚኒስትር አይዛክ አዶዌሌ ጉዳዩን የሚመረምር አዲስ ኮሚቴ እንደሚመሰረት አስታውቋል። በመሃሉ ግን ናይጄሪያ ኢቦላን ተዋግተው ያሸነፉ ባለሙያዎቿን በማጣቷ ሀብላ ለመጀመር ትገደዳለች ሲል ቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ወደ ሁለተኛው አጋማሽ ዘገባ እናልፋለን። በወቅታዊ ጉዳዮች ላይ ያተኩራል።
ቀደም ሲል በዜናውም ላይ ገልጠናል። በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጠዋል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በሌላ በኩል ደግሞ ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢ ዛሬ መዛመቱ ተሰምቷል። ሶራ ሀለኬ የየአካባቢዎቹን ነዋሪዎችና ባለሥልጣናቱንም እያነጋገረ ያጠናቀረው ዘገባ አለ፣ ሶሎሞን አባቴ ያቀርበዋል።
ከሶማሌ ክልል ጋር አዋሳኝ በሆኑ የተለያዩ የኦሮሚያ አካባቢዎች ውስጥ ሰሞኑን እየታዩ ያሉ ጥቃቶችና ግጭቶች ተዛምተው ዛሬ ባሌ ውስጥ ራይቱ ወረዳ ላይ ቁጥሩ ከአስር በላይ ሰው መገደሉን የአካባቢው ነዋሪዎች ገልጸውልናል። በሞያሌ ወረዳ ጫሙቅ ቀበሌ አቅራቢያ ትናንት ለብዙ ሰው ሕይወት መጥፋት ምክንያት የሆነው ጥቃት ዛሬም በጎፋ ቀበሌ መቀጠሉ ተሰምቷል። ተመሳሳይ ግጭት በጉጂ ዞን በነገሌ ቦረና አካባቢም ዛሬ መዛመቱን ነዋሪዎቹ አመልክተዋል። ባልደረባዬ ሶራ ሀለኬ ወደ የግጭቱ አካባቢዎች ደውሎ ነዋሪዎችን አነጋግሯል። ከባሌ አንዱ ያሉትን ላሰማችሁ።
ይሄ ልዩ ፖሊስ የሚባለው ከሶማሌ ተነስተው ወደ ኦሮሚያ ክልል እየገባ ጥቃት እያደረሰ ነው። ትላንትናና ዛሬ በጣም በርካታና ብዙ የሆኑ የልዩ ፖሊስ ወታደሮች በዘመናዊ መሳሪያ ታግዘው ባሌ ዞን ራይቱ ወረዳና አረጉራ እና ጭሊሳ አካባቢ ዘመናዊ መሳሪያ ታጥቀው በመኪና ጅጅጋና አካባቢ ከክልል አምስት ዞኖችና ወረዳዎች ተነስተው በኦሮሚያ አርብቶ አደሮች ላይ መሳሪያ አንስተው ብዙ ሰዎችን እያጠቁ ናቸው።
ልዩ ኃይል መሆናቸው በምንድን ነው የምታውቋቸው?
ልዩ ፖሊስ መሆናቸው ማቃቸው አንደኛ በአካባቢው ባህል ታይቶ የማይታወቅ ውጊያ ስልት እና መሳሪያና በውጊያ አካሄዳቸው ድሮ ከምናውቃቸው ሕዝቦች የተለየ በመሆናቸው እና የሚለብሱት ልብሶችም አዋጋጋቸው እንደዛ ስለሆነ ነው። ከኛ ጋር ሲኖሩ የነበሩ ልጆችና ሕዝቦች ወደ እነሱ ገብተው በልዩ ፖሊስ ኃይል ሰልጥነው ሶስት አራት አመት የሚሰሩ ሰዎች ልጆችና አካባቢ የምናውቃቸው ሰዎች ስላሉ እነሱ ደግሞ እዚያ ውስጥ መኖራቸውን እናውቃቸዋለን። በእነኝና በሌላም ብዙ የምናውቃቸው እንትኖች አሉ። እነዚህ አይነት
እነዚህ ወረሯችሁ የምትሏቸው ቦታዎች በማን ስር ነበሩ? በማን ስር ናቸው? አሁን
በሪፈረንደም በ1997 ሙሉ በሙሉ እንደውም አንዳንድ ቦታዎች ለምሳሌ ያልተካሄደባቸው ቦታዎች አሉ። በ97ቱ ሪፈረንደሙ የተካሄደበት አካባቢ ከዚያ ይልቃል። እንደውም ከዚያ አልፎ ነው ወደ ኦሮሚያ ክልል መሬት ገብተው በተለይ በዚህ ወደ ሶማሌ የሚያዋስኑ ወሰኖች ውስጥ ብዙ ቦታዎች ናቸው። ዱሮ ከምናውቃቸው ቦታ አልፎ ገብተው እንትን እያረጉ ያሉ
ምን ያህል ይሆናሉ? እነዚህ አሁን ልዩ ኃይል የምትሏቸው ወደ እናንተ ክልል ገቡ የምትሏቸው ብዛታቸው?
ያው አንድ ሁለት ሶስት ብለን አልቆጠርንም እንጂ ከትላንት ወዲያ ማታ ውጊያው ሊጀመር ስል በዛ ቀበሌዎች ውስጥ ወደ ውጊያ አካባቢ ያለፉት ልዩ ፖሊስ ብዛት ከጅጅጋ ተነስተው ከጎዴ ከሲቅ ተነስተው ወደዚህ እየገቡ ያሉት በዛ በኦሮሚያ ህዝብ የነበሩና አምስት ክልል ስር የገቡ ቀበሌ ውስጥ ነው የሚያልፉት። ከ2000 በላይ ነው የሚገመተው ለድጋፍ የመጡ ናቸው። ከዛ በፊት ደግሞ የአካባቢ ነዋሪዎችና የአካባቢ ፖሊሶችና ልዩ ፖሊሶች ያሉት ከነኞች ነው እዛ አሁን የተቀላቀሉት ማለት ነው። በመኪናና በፓትሮል ተች ነው።
በማን ፓትሮል?
ክልል አምስት ነው።
ስለዚህ አሁን ጦርነቱ እየተካሄደ ያሉባቸው ቦታዎች የትኞቹ ናቸው? አሁን
ኦሮሚያ በኩል አሁን ከፍተኛ ውጊያ የተካሄደበት ቦታ ሀረጉራ ነው የሚባለው። ሌሎቹ ቦታዎችም ደግሞ አዳያና ሌሎችም ቦታዎች አሁን ልብስ የሚባል ቦታ በተለይ ዛሬ እዛ አካባቢ ነው እየተፈራ ያለው። እነኛ የመሳሰሉ ናቸው። አሁን እንግዲህ አሁን ከፍተኛ እንትን ያለበት ቦታ ሀረጉራ ነው። ህዝቡ ወጥተው እዛ አካባቢ የሚገኙ መሬቶች አሉ። ለምሳሌ ቦኮ ለሀረጉራ አዳያና ልብስ ላይ ነው አሁን ኦሮሚያ ህዝብና ሌላ ከህዝብ ውስጥ ተመልምለው በቅርብ ጊዜ የወጡ የኦሮሚያ እንትኖች አሉ። እነኚህ ሰላም ለማስከበር እየሄዱ ናቸው። ፌዴራሎችም ገብቷል። ፌዴራሎች በቤልቶ በሰዊናና በራይቱ አካባቢ ገብተው የያዟቸው ቦታዎች አሉ። እዛ ላይ ቁጭ ብለው ሰው እንዳይዋጋ ነው የሚከላከሉት።
ቀደም ሲል በነበረ የክልሎች ስያሜ ሶማሌ ክልል ክልል አምስት ይባል እንደነበረ ይታወሳል። ሶራ ወደ ቦረናም ደዋውሎ ነበር። የስልክ ግንኙነት ችግር ቢኖርም አንዳንድ ሰዎችን ማግኘት ችሏል። ለድምፁ ጥራት በቅድሚያ ይቅርታ ልጠይቅ።
ያው የጫሙቅ ነገር ዛሬ ትንሽ አሳሳቢ ነው። ከስድስት ሰዓት በኋላ ወደዚህ ያላቸውን ክላሽ እና ብሬል ቀምዶ ፊታቸው ወደዚህ አዙሮ ወደ ከተሞች ሰው ማንም መሄድ አይችልም። ከስድስት ሰዓት በኋላ ማለት ነው። ቢያንስ ወደ 150 ሌላ ሀይል ተቀምጦላቸዋል። ያ ሀይል የገባ ተብሎ እነሱ ያው ከተማዎችም እንደ ጠዋቱ ሰው መሄድ አይችልም። አሁን ከስድስት ሰዓት በኋላ ወደዚህ ከተማው ራሱ በጣም ያፈራ ልጅ ወደ ቤቱ ገብቶ ይችላል ማለት ነው። እስካሁን ድረስ ማለት ነው እዛ የሞሉ ከተማ ከተማዎች ማለት ነው ማምን ስንመቃነቅ አችልም የሞሉ ከተማ ማለት ነው። አሁን ጎፋና ለይ መካከል ዛሬ ምግ አለ። አሁን ግን በስልክ የተከታተለ ስልክ ተቋርጦብን ነው ስልክ የለም። ግን እና እንደሞተ እና እንደተች ያስካን አላገኘንም እንጂ ጦር ስልካንም ይተካደን ይባል።
ስለዚህ አሁን እያልከኝ ያለው ስልኩም ይቆራረጣል። ትናንትና ከጎፋ የወጣው ልዩ ኃይል እንደወጣ ነው ያለው። አሁን በላዬ እና በጎፋ መካከል ነው ጦርነት አለ የምትለኝ?
ዘንባከን ያው ጦርነት አለ እስካሁን። ያው በስልኩ ጉዳይ ነው ያላገኘ ነው እንጂ ጦርነት እንዳለ ነው እስካሁን። የአካባቢችን የሚታየ ይኛ ነው ዛሬ ያው ይመስላል። ግን አዛም አለፍ ብሎ ዋጭሌ መውደት መካከል ልዩ ፖሊስ ገብቶ ሲሚንት የምትባል አካባቢ ከህብረተሰቡ ጋር እየተጣሉ ለሶ ነው የሞተው።
ወደ ሊባን ዞን ወደ ነገለ ቦረን አካባቢ ነው ወደ ሊባን ወረዳ ጦርነት እንዳለ ነው ቅድመ ነገርከኝ። በኦዳዲማ በሚባል ቦታ እና በስምንቱ አካባቢ ጦርነት እንዳለ ነው ያልከኝ። ልዩ ፖሊስ ከህዝቡ ጋር እየተዋጋ እንዳለ ነው ነገርከኝ።
ኦዳዲማ ማለት ከነገለ ቦረና ከተማ ቢያንስ 8 ኪሎ ሜትር ነው። ዋጭሌ ማለት ደግሞ ቦረና ዞን ናት። በአሬሮ ወረዳ በፊት የምትኖረው አሁን አሶችላ ወረዳ ነው ያለችው። ግን ከዛ ቢያንስ ሰባት ሚኒት ማስበት እንደምትት ያለችው ስልክ የምትባል አካባቢ ያለች እዛ ነው እንደምትት መታሁን
ከሶማሌ ክልል የተነሱ የታጠቁ ኃይሎች ወደ ባሌ ራይቱ ወረዳ መግባታቸውን ለሶራ ያረጋገጡለት የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ የደረሰውን ጉዳት ስፋት ለጊዜው በውል እንደማያውቁ ትናንት በሰጡት ማብራሪያ ተናግረዋል።
ኦዲና ባሌ አና ራይቱ ገንዶተ ለመኬሰትስ አከሱ አረቀነ መሳሰድ ይራካሴ ወሪት ቡይንሲ ወመጅራ።
በባሌ ዞን ራይቱ ወረዳ ሁለት ቀበሌዎች ውስጥም ዛሬ ጠዋት ከሶስት ሰዓት ጀምሮ ግጭቶች ተፈጥረዋል። እዚያም በሰው ሕይወትና በአካል ላይ ጉዳት ደርሷል። ለጊዜው ስንት ሰው ለሚለው ጥያቄ በቂ መረጃ የለኝም። በተመሳሳይ በትላንትና ሁለት በሚኤሶ ወረዳ ሚኤሶ ከተማ የታጠቁ ኃይሎች ጥቃት አድርሰዋል። ያ ሁኔታ ግን በህብረተሰቡ ተሳትፎ ሊረጋጋ ችሏል። ይሄ ነገር አንድ ቦታ ላይ ብቻ አይደለም። ትላንትናና ዛሬ ሶስት ቦታዎች ላይ ነው በሰላማዊ ዜጎች ላይ ጥቃት የተከፈተው። ይሄ በጥንቃቄ መታየት ያለበት ጉዳይ ነው። የሁለቱ ህዝቦች ወንድማዊ ትስስር በዚህ ምክንያት ሊበላሽ አይገባም። ጥቃት የሚፈጽሙት አካላት መጋለጥ አለባቸው፣ መጠየቅ አለባቸው። የኦሮሚያ ክልላዊ መንግስትም ህዝቡ በሰላም ወጥቶ እንዲገባ፣ ዕለታዊ ኑሮውን እንዲቀጥል ጠንክሮ መስራቱን ይቀጥላል። ከጎረቤቶቹም ጋር እንደ ከዚህ በፊቱ ያለ ፍርሃት በሰላምና በፍቅር እንዲኖር መንግስታችን ከህዝቡ ጋር ሰላም የማስፈን ስራውን ይቀጥላል።
የሶማሌ ብሔራዊ ክልላዊ መንግስት ጉዳዩን ያውቅ እንደሆነና የሚሰጠው ምላሽ እንዳለ ለመጠየቅ ወደ ክልሉ ፕሬዚደንት እጅግ በርካታ የጅና የቢሮ ስልኮች ቁጥሮች፣ ወደ ሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ እንዲሁም ወደ ፌዴራል ጉዳዮች ሚኒስቴርም የህዝብ ግንኙነት ዳይሬክተር ተደጋጋሚ ጥሪዎችን አድርገን ስልኮቻቸው ሳይመለሱ ቀርተዋል።
አድማጮች አሁን ወደ መጨረሻው ሳምንታዊ ቅንብር ነው የምንሻገረው። እሰጥ አገባ
በቅርቡ የወጣውን የቀን ግብር ግምት ተከትሎ በአገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞችና አያያዝ በአንድ ጎራ የኢትዮጵያ መንግሥት ደረስኩበት ያለውንና በመፍትሄ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለቱ ወገን ሐሳቦችን የሚመለከት የክርክር ፕሮግራም ነው ዛሬ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እስከ 40 በመቶ ስህተት የነበረበት ያሉትን የገቢ ግብር ተመንና በአገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል ፕሮግራሙ። አዘጋጁ እና አቅራቢው አሉላ ከበደ ነው። የክርክሩን ሁለተኛ ክፍል ነው ተቀርበው አሉላ።
ልክ ነህ አዲሱ፣ የመጨረሻውን ክፍል ነው ያስኩት። ባለፈው ሳምንት ታዲያ አዲሱ ታስታውስ እንደሆን በሁለት ክፍል ነው፣ አርብ ምሽት የመጀመሪያውን ጀምር አድርገን ቅዳሜ ሰፋ አድርገን ሄድን። ዛሬ መጨረሻው ነው ያለው። ባለፈው ሳምንት የተነሳና በይደር ያደረ የመጨረሻ ጥያቄ ነው ዛሬ መነሻችን የሚሆነው።
አስታውሳለሁ፣ ረፍት ላይ ሆኜ ነው የሰማሁት።
ግሩም ተከታታያችን በመሆን
በሀሳቦቻችሁ ሰፊ ርቀት የሚታይ ቢሆንም ቀጣዩን አቅጣጫ የሚመለከቱ ጭብጦች ፈንጠቅ እንድታረጉ ምናልባት በሌላ ሰዓትና በሌላ ፕሮግራም የምንመለስበት ይሆናል። የጠቅላይ ሚኒስትር ኃይለማርያም ደሳለኝን አንድ አስተያየት እንስማ። አሁን ለተፈጠሩት ችግሮች በተለይ የቀን ገቢ ግምትን አስመልክቶ በሰጡት እንደ አቅጣጫም የፈነጠቁት ነገር አለ፣ እሱን እንስማና በጫጭሩ የሁለታችሁን ሀሳብ እቀበላለሁ።
በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባ ቡና ኮንትሮባንድ ነው። ወደ ማዕከላዊ ገበያ 50% የሚሆነው ነው የሚመጣው ወይ 60% የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ፣ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ፣ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም።
እንግዲህ ደረስንበት ያሉትን ችግር ገልጠዋል። በተመሳሳይ አካላት በኮንትሮባንድም በህጋዊ ገበያ የሚቀርብ ምርት ቡናን ነው በዚህ ንግግራቸው የጠቀሱት። እየፈጠረ ያለውን ችግር እና ይህንንም ለማቃናት ያሰቡትን ይገልጻሉ። እሱ ላይ ብዙ ጊዜ ማጥፋት የሚፈልግ አይመስለኝም። ቋንቋው ላይ ነው እንደ ችግር ብዙዎችን እያነጋገረ ያለ። የመንግስት ጠንካራ አቋምን ለመግለጽ ይችላል። አከርካሪ እንሰብራለን ነው የሚሉት። ምን ማለት ነው አቶ ኤልያስ?
አሁን ትልቁ ነገር ምንድን ነው? ለምን ሳያቅ ተሳስቶ ስህተት የሚፈጽም ሰው ማስተማር ነው ትልቁ መፍትሄ። ተደራጅቶ ቡድን ፈጥሮ አምኖበት ለሚከፍለው ዋጋ ለመክፈል ዝግጁ ሆኖ ያጭበረብር የመጣ ኃይል ደግሞ ስቲክ የመጠቀም የመንግስት ህግን የማስከበር የመንግስት ግዴታ ነው። ስለዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህን ማለታቸው ይሄ ዳይሬክት የሚያደርገው ለአጠቃላይ ህዝብ ፎርዶስ ስቲክ ለሚያስፈልጋቸው እስከ ሱዳን ድረስ ተደራጅተው ቡናን ሀገር ውስጥም ውጭም በኮንትሮባንድ እንዲሸጥ የሚያደርጉና ሀገሪቷ ኢኮኖሚ ላይ ተጽዕኖ በማሳረፍ ስርዓት አልበኝነት እንዲስፋፋ፣ አናርኪዝም እንዲስፋፋ፣ መንግስት ህዝብ በኑሮ ውድነት እንዲሰቃይ የሚያደርግ ህዝብን በመንግስት እምነት እንዳይኖሩ የሚያደርጉ ሀይሎችን ማስጠንቀቂያ መስጠት፣ ጉልበት መጠቀም ህጋዊ ነው። ምክንያቱም በህግ ላይ ሰው ወንጀል ሲፈጽም ይታሰራል። ከመጨረሻውም ውሳኔ ሊወሰንበት ይችላል። እንደ ጥፋት ማለት ነው።
ያጠፉ ሰዎች የሚቀጡበት በምክርም በማስተማርም በስህተት ያደረጉት ወይም ደግሞ አውቀው ወይም ለከፋ ጥፋት ሳይሆን በስህተት ያደረጉት ከሆነ የሚማሩበት መሆን አለበት ብለዋል። ተገቢ ሀሳብ ይመስለኛል። ጥያቄዋን በጣም በቁንጽል እንውሰዳትና ኃይልን ማሳየት የመንግስት ጠባይ የሚመስል ያከራከረውና ያነጋገረውን ጉዳይ ነው የመዘዝኩት። እነኚህ አሁን የተባሉት ስራዎች የፈጸሙ ቡድኖች ማስረጃ ከተረጋገጠባቸው በህግ እንዲጠየቁ ማንም ሰላማዊ ዜጋ መፈለግ አለበት። በማስረጃ እስከተረጋገጠ ድረስ፣ በህግ ሂደት እስከተበየነ ድረስ በጣም አስፈላጊ ይመስለኛል ማስረጃ የሚለው። ከዛ ባለፈ ግን አከርካሪን ሰብራለን። ይሄ የቁጣ የኃይል ህዝብንም ይሁን የተለያየው አካላትን ለሁሉም ጥያቄ ለሁሉም ነገር መፍትሄው ኃይል ብቻ የሚመስልበትን ይሄ የዛሬ ብቻ አይደለም። በተደጋጋሚ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚናገሩበት ዘይቤ ነው። ስለሱ ነው አስተያየት እንዲሰጡ የፈለኩት።
ለጥ አሁን ግዴለሽነት አለ። አሁን ኢን ፕሪንሲፕል መንግስት ህግን የማስከበር ግዴታ አለበት። ሰዎች ግን በመዋቅምም ባለመዋቅ ሊያጠፉ ይችላሉ። ለምሳሌ ኮንትሮባንድ ነጋዴ ሊኖር ይችላል። ለምሳሌ ድሬዳዋ ድሮ የሚነግደውም ዝም ብለህ እያንዳንዱ አንድ አይነት ገንዘብ ነጥም። ወይራስ ግን ሱዳን ድረስ ተደራጅቶ ስርዓት አልበኝነት እንዲስፋፋ፣ አናርኪዝም እንዲስፋፋ በመንግስት ላይ ትንሽ መንግስት ፈጥሮ እየሰራ ያለ እስከ ሱዳን ድረስ ኔትወርኩን ዘርግቶ ያን ኃይል ማስፈራሪያ ደረሰበት ብሎ የሚከራከር እኔ ያለ አይነት
መልካም አቶ ግዛው
የአቶ ኃይለ ማርያምን ንግግር ስሰማ አንድ ሶስት ነገሮች ናቸው የተሰሙኝ። በመጀመሪያ አቶ ኃይለ ማርያም በተናገሩት አቶ ኤልያስ ደስ የሚላቸው ነበር የመሰለኝ። እንዲያውም ደስ ብሏቸው ነው አሁን የመለሱት። ምክንያቱም አቶ ኃይለ ማርያም ያደረጉት መለስ ዜናዊ ይል የነበረው ነው። ትዝ ይል እንደሆን መለስ ዜናዊም እጅ ቆርጣለሁ ጣት ቆርጣለሁ ያለበት ጊዜ ነበር። ሁለተኛ በጣም ኢምፖርታንት የሚመስለኝ ነጥብ ምንድነው? የአቶ ኃይለ ማርያም ንግግር ወይንም መለስ በጊዜው የሚያደርጋቸው የነበሩ ንግግሮች የስርዓቱን ማንነት ይገልጻል። በዲሞክራቲክ ስርዓት የሚያምን ሰው ከህዝብ ይሁንታ አገኛለሁ ድምጽ እጠይቃለሁ የሚል ህዝብ አይሳደብም። እንደዛ ስብሰባ ውስጥ ያሉ ሰዎች እጃችሁን መሰብሰብ አለባችሁ እንቆርጣችኋለን የሚል አይደረግም። ነገ ወጥተ ያንኑ ሰው እድል ስጠኝ እኔ ልምራህ እኔ መረጥ ይላል። የሚያሳየው እነዚህ ሰዎች ከጉልበት ውጪ ዋነኛውና ብቸኛው መሳሪያቸው ጉልበት መሆኑን የማሳያ ነው። በሶስተኛ ደረጃ አቶ ኃይለ ማርያም የሚያሳዩት ምንድን ነው? ያለው አገዛዝ በሰላማዊና በማግባባትና ህዝቡን በማሳመን መግዛት አለመቻሉና ብቸኛው መንገድና ያላቸው የቀረው አማራጭ መንገዳቸው ጉልበት መሆኑን ነው የሚያሳየው። ጉልበት ደግሞ የትም አይወስዳቸውም። ሌላ ጉልበት ሌሎችም ጉልበት እንዲያወጡ ይፈጥራል። አገሪቷን አዙሪት ውስጥ ያስገባል። የአቶ ኃይለ ማርያም ንግግር ስርዓቱ ያለበትን አጣብቂኝ የሚያሳይ ነው።
መልካም አቶ ኤልያስ፣ ህግ የበላይነት በሚከበርበት ሀገር ውስጥ በህግ መጠየቅ አንድ ነገር ነው፣ በኃይል መግለጽ ኃላፊነት አይደለም ወይ? የአንድ መሪ ኃላፊነት የለበትም ነበር ወይ ነው ጥያቄው። ለማንኛውም የመጨረሻውን ጥያቄ ለሁለታችሁም በአጫጭሩ እድል ልስጥ። እሺ፣ አሁን ያላችኋቸውን በግራና ቀኝ የምታነሷቸውን ሀሳቦች በቃኛችሁባቸው መንገዶች ተመልክታችኋል። መፍትሄ አለ ብላችሁ ታስባላችሁ ወይ? ወደፊት የሚያራምድ አቅጣጫ እንዲህ መሆን አለበት፣ ለአገር ዘለቄታ፣ ለህብረተሰብ ደህንነት፣ ለዲሞክራሲያዊ ስርዓት ግንባታ ብዙ ቃላቶች ተወርውረዋል። መንገዱ ምንድን ነው? አቶ ኤልያስ።
ኦኬ፣ ከዚህ አዘቅት መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል 93 ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የፖለቲካል ኢኮኖሚ የኪራይ ሰብሳቢነት የሌብነት ፖለቲካል ኢኮኖሚ በልማታው የፖለቲካል ኢኮኖሚ ላይ አፐርሃንድ ይዟል። ይህን አፐርሃንድ በመስተካከል ወይም ደግሞ አፐርሃንድ በመቀመጥ የልማታዊ አስተሳሰብ የበላይነት ከያዘ
ነግሷል እንደማለት ይመስለኛል። አማርኛ ለማድረግ ነው ጣልቃ ይገባ።
አሁን ኢትዮጵያ ውስጥ ሌብነት የኪራይ ሰብሳቢነት አመለካከት የበላይነት አለ።
መልካም፣ ይቀጥሉ።
ይጀምር። ያ ማለት ያሸንፋል አይደለም። የኢህአዴግ መስመር በልማታዊ መስመር እንደሚሸነፍ ያው የዳይሌክቲክ ህግ ነው። ወይራዝ ባይናው ግን የኪራይ ሰብሳቢ ኃይል የበላይነት አመለካከትም በተግባርም አለ ተብሎ በድርጅት ሶፎች የተገመገመ ጉዳይ ነው። ከዚህ መውጫው ደግሞ ምንድን ነው? ፖለቲካል ኢኮኖሚ የልማት የበላይነት እንዲያገኝ ማድረግ ነው። ይህን ለማድረግ ህዝቡ የራሱ አስተዋጽኦ አለው። ህዝቡ ሌቦችን ያውቃል፣ ግብር የማይከፍሉ ሰዎች ያውቃል፣ ትንሽ ሱቅ ከፍተው በአመት መኪና ቤት የሚሰሩ ሰዎች ያውቃል። እሱ በደህንነት እንዲኖር የሚያደርጉት እነዚህ ሰዎች በሚዘርፉት መሆኑን አውቆ የዚህ ኃይል ተባባሪ አለመሆንና ሌብነትን በባህላችን ሲሻራልና ሲሻር ይቆጠዋል አይነት እነዚህ ነገሮችን ማለት በአመለካከት ዘራፊነትን ሌብነትን እየተቃወመ እንዲሄድ ማድረግ፣ መንግስትም በዚህ ኃይል ላይ ከውስጥ ዞን ከውጭ ባለው ኃይል ላይ ቁርጠኝነት በማሳየት ፖለቲካል ኢኮኖሚ እንዲቀየር ማድረግ ነው። የኢትዮጵያ ተቃዋሚዎችም እንደ ድል ሆኖ ተሳታፊ ባይሆኑም በውስጣቸው ያሉ የሌብነት ባህሪ ያላቸው የፖለቲካል ሙስና ተቃዋሚ ድርጅት በመጠቀም የሚነግሱ ብዙ አሉ። የህዝብን ጥያቄ እያጋመኑ ማለት ነው። ህዝብ የሚጠይቀውን ጥያቄ ከፖለቲካ ትርፍ ለማግኘት ብሎ በመጠበቅ የሚገቡ የፖለቲካል ኢኮኖሚ እንዳይቀየር የሚጥሩ ተቃዋሚዎች፣ ነጻ ሀሳብ አራማጅ የሆኑ ግለሰቦች፣ ሚዲያው ራሱ ሌብነትን በሚያወግዝ ዳይሬክሽን ብሄድ ፖለቲካል ኢኮኖሚ ይቀየራል።
አቶ ግዛው፣ የመጨረሻው ዕድል የእርስዎ ነው። ከውጥንቅጡ መውጫ ዘላቂ ሰላምና ዲሞክራሲ ሊመጣ የሚችልበት መንገድ ምንድን ነው ተጨባጩ ይላሉ?
በመጀመሪያ አቶ ኤልያስን አመሰግናለሁ ሞቅ ያለ ክርክር ስላደረግን። ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። አገራችን እንደ አንድ አገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። በየቦታው በተለያዩ ምክንያቶች የሚነሱ እንቅስቃሴዎች፣ ትግሎች፣ ተቃውሞዎች፣ አመጾች አቶ ኤልያስ እንዳደረጉት እንደ አገር ሳይሆን ህዝባዊ ወያኔ አርነት ትግራይ በደነገገው ህገ መንግስት መሰረት በዘር ተከፋፍለን እርስ በርስ በጠላትነት የምንተያይበት ሁኔታ ስለተፈጠረ የሚነሱት የኢኮኖሚ ጥያቄዎች ወይንም የሌሎች የአስተዳደር ጉድሎቶች ዞሮ ዞሮ መጨረሻቸው ወይንም የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል። ይህንን ለመቅረፍ የምንችለው እኔ እንደሚመስለኝ በመጀመሪያ ደረጃ አቶ ኤልያስን ቤታቸው ሲገቡ በጥሞና በአክብሮት ነው መጠየቃቸው እንዲያስቡበት ፈልጋለሁ። እኛ ልክ ነን፣ 26 ዓመት አሸንፈናል፣ 40 ዓመት አሸንፈናል፣ ያሸነፍነው ትክክል ስለሆነ ነው፣ መስዋዕት ከፍለናል ከሚለው አስተሳሰባቸው ትንሽ ፈቀቅ ብለው አዎ እኔ ልክ ነኝ፣ ግን ሌሎችም ልክ ይሆናሉ፣ ስለዚህ እስኪ እንደ አገር እናስብ ከተባለ ስርዓቱን ጭምር ለመቀየር የሚፈልጉ ብዙ ኢትዮጵያውያን፣ ኦሮሞዎች፣ አማሮች፣ ጉራጌዎች፣ ከምባታዎች፣ ሶማሌዎች አሉና እነሱም ጋር ኃይል የሌለበት በጠረጴዛ ቁጭ ብለን እንምከር። ምንም ትክክል በሆንም ባልሆንም አቶ ኤልያስ ራሳቸው መናገር ያለባቸው፣ ኢህአዴጎች ራሳቸው ማየት ያለባቸው የእኛ አይዲዮሎጂ ልክም ይሁን አይሁን ኢትዮጵያ ውስጥ በጠነ ሰፊ የሆነ የተቃውሞ እንቅስቃሴ አለ። ይሄንን ለመግታት ሰላማዊ የሆነ ሽግግር እንዲኖር ሁላችንም በብዙ ጉዳት ሳንከፍል ወደሚቀጥለው ስርዓት እንድንሄድ የኢትዮጵያ ሕዝብ እንዲበለጽግ ዴሞክራሲ እንዲኖረው ነጻነት እንዲኖረው የመጀመሪያው ስራ መሆን ያለበት እርቅ ነው። እርቅ ግን ስንመጣ ሁላችንም ከቂም በቀል ነጻ ሆነን ያለፉ ቁስሎችን ይቅር ለማለት ተዘጋጅተን በትናንትናው ቁስላችን ሳይሆን በነገ ተስፋችን ላይ ሰንቀን አብረን በመስራት ነው። ካልሆነ ግን ህዝባዊ ወያኔ አርነት ትግራይ ይወድቃል። ኢትዮጵያ እንደ ሀገር የመቀጠል ያለመቀጠሏ ነገር ትልቅ ጥያቄ ውስጥ ይገባል። ግን እኔ እርግጠኛ ነኝ በኢትዮጵያ ህዝብ፣ ኢትዮጵያ ውስጥ ባሉ ዜጎች፣ ተማሪዎች፣ አስተማሪዎች፣ እናቶች፣ እህቶች፣ ወንድሞች ኢቭን ከሻለቃ በታች ባሉ የመከላከያ ሰራዊት አባሎች ኢትዮጵያዊነታቸውንና ማንነታቸውን የሚያውቁ ስለሆነ የወደፊት ኢትዮጵያ እጣ ፈንታ ጥሩ ይሆናል ብዬ አስባለሁ። ለዚህ ግን ኢህአዴጎች፣ ኢህአዴግ ካድሬዎች፣ አመራሮች ቁጭ ብለው አስበው እርቅን ሁኔታ ቢያመቻቹ ጥሩ ነው እላለሁ።
መልካም። የእርቅ መንገድ መመቻቸት አለበት ነው የእርስዎም የድምዳሜ ቃል አቶ ግዛው? ክርክሩ ይቀጥላል። በጣም በርካታ ሀሳቦች ተነስተዋል በተከታታይ ፕሮግራሞቻችን። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግደይ ከአዲስ አበባ በመከባበር ነገር ግን አቶ ግዛው እንዳሉት ጠንከር ብሎ ለዘለቀው ክርክራችሁ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። መልሼ እንደማገኛችሁ ተስፋ አደርጋለሁ።
ደህና ሁን አቶ ኤልያስ።
አቶ ግዛው ደህና ደግ
አድማጮች፣ ፕሮግራማችን አላ በጣም ጥሩ ሞቅ ያለ ክርክር ነበረ። ሰጥ አገባ ጥሩ ነው። የማጠቃለያ ዜና አሰማለሁ አድማጮች። ዩናይትድ ስቴትስ በሰሜን ኮሪያ ላይ ወታደራዊ እርምጃ ከወሰደች ለዚያች ሀገር የሐዘን ቀን ይሆናል ያ ቀን ይላሉ ፕሬዚዳንት ዶናልድ ትራምፕ። ፕሬዚዳንቱ ይህን የተናገሩት ወታደራዊ እርምጃውን ሰሜን ኮሪያ ላይ ላንወስድ እንችል ይሆናል ብለው ለተባለው ወይም ለተናገሩት ንግግር በተነሳ ጥያቄ መልስ ላይ ነው። ቀደም ካሉት ዜና ለመድገም በኦሮሚያ ባሌ ዞን ራይቱ ወረዳ 2 ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጠዋል። ቁጥሩ 10 የሚሆን ሰው መገደሉን ይህንኑ የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ መራገጣቸው ታውቋል። በሌላ በኩል ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ተዛምቷል። ያለፈው የ2009 ዓ.ም አስቸጋሪ ዓመት ነበር። በአዲሱ 2010 ለውጥ ለማምጣት ሰላማዊ ትግላችን እንቀጥላለን ሲሉ መኢአድና ሰማያዊ ፓርቲ በሰጡት መግለጫ አመለከቱ። በአዲስ አበባ ዩኒቨርሲቲ በክረምት መርሃ ግብር ለድህረ ምረቃ ፕሮግራም ተማሪዎች ለምርምር ስራ በመንግስት የተፈቀደውን ክፍያ እንደተነፈጉ የ300 ያህል ተማሪዎች ወኪል ነኝ ያሉ ለቪኦኤ ገልጠዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ አርብ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና
አዲሱ አበበንን፣ የፕሮግራም አቀናባሪያችን ብርሃን ኃይሉ፣ እንዲሁም የስርጭት መሐንዲሱ አብሮን እስካሁን ቆይቷል። ሌሎች ባልደረቦቻችንን ጨምረን ሰላም እንላለን።
ነገ ቅዳሜ ከሚሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። The Voice of America.